The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እሁድ መስከረም 8 2009 ዓ.ም ከዋሽንግተን ዲሲ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
ኮንሶ በምን ሁኔታ ላይ ትገኛለች?
ያንዳንዱ አመራር ያንዳንዱ ሰራተኛ የቤት ለቤት ሲጠሻው ድብደባው እንግዲህ ማን አለ ከመንግስት በላይ ለማን አቤት እንደምንልኮ አሁን ግራ ተጋብተናል። ለማን አቤት የምንለው መንግስት ራሱ ነው እንደዚህ ያደረገናል።
አቶ ሞጮራ ኦዳ ከህዝብ እንደተወከሉ ከሚናገሩት የኮሚቴው አባላት አንዱ ናቸው።
የህብረተሰቡን ሰላም የማስከበር መንግስት እንደ መንግስት ግዴታ አለበት። ይህንን ግዴታውን ለመወጣት ምንድን ያደርገው? የጸጥታ ኃይል አሰማርቶ የህብረተሰቡን ሰላም የማስከበር ስራ ሊሰራ። በዚህም ደግሞ በመጀመሪያው ቀን ከነበረው ሁለተኛው ቀን የተሻለ ነው። ሁለተኛው ቀን ከነበረው ሶስተኛው ቀን የተሻለ ሰላማዊ እንቅስቃሴ ተጀምሯል።
ወይዘሮ ሂክማ ከይረዲን የደቡብ ክልላዊ መስተዳድር ቃል አቀባይ ዝርዝር ዘገባ ይዘናል።
የምሽቱ ፕሮግራም አዘጋጆችና አስተናጋጆቻችሁ ጽዮን ግርማና
ሶሎሞን አባተ የአክብሮት ሰላምታችንን እያቀረብን እስከ ምሽቱ አራት ሰዓት እናስተናግዳችኋለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችኋል? ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በኒውዮርክ ቼልሲ በተባለው የማንሃተን ቀበሌ ትላንት ፍንዳታ ደርሶ ለ29 ሰዎች መጎዳት ምክንያት ከሆነ በኋላ ነዋሪዎች መረጃ ካላቸው ያካፍሉ ዘንድ ፖሊስ ተማጽኖ አቅርቧል። የኒውዮርክ ገዢ አንድሩ ኮሞ ድንገቱን የሽብር ተግባር ነው ሲሉ ዛሬ ጠዋት በሰጡት ጋዜጣዊ መግለጫ ላይ ጠርተውታል። ከዓለም አቀፉ ሽብርተኝነት ጋር የተያያዘ ስለመሆኑ ግን ምንም ማስረጃ የለም ሲሉ አብራርተዋል። የከተማይቱ ከንቲባ ቢል ዲ ብላሲዮ ፍንዳታውን ሆን ተብሎ የተፈጸመ ብለውታል። ተጨማሪ 1,000 ፖሊሶችና የብሔራዊ ዘብ አባላት ለጥንቃቄ ሲባል በሕዝብ የትራንስፖርት መገልገያ አካባቢዎች ቅኝት ያደርጋሉ ሲሉም ኮሞ አክለዋል። 29ም ሰዎች በሆስፒታል የሕክምና እርዳታ ተሰጥቷቸው በሙሉ ወደ የቤታቸው ተመልሰዋል ብለዋል የኒውዮርኩ ገዢ አንድሩ ኮሞ። ቀደም ሲል ቅዳሜ ለቤት ኒው ጀርሲ በአንድ የቁሻሻ ማጠራቀሚያ በርሜል ውስጥ የደረሰ ፍንዳታ በዕለቱ ለበጎ አድራጎት ገንዘብ ማሰባሰቢያነት የታቀደ ብዙ ሺህ ሰዎችን የሚያሳትፍ የሩጫ ውድድር እንዲሰረዝ አስገድዷል። ሁለቱ ማለት የኒውዮርኩና የኒው ጀርሲው ፍንዳታዎች ግንኙነት የላቸውም ሲሉ ዲብላሲዮና ኮሞ አስረድተዋል። ኒው ጀርሲ በደረሰው የቦምብ ፍንዳታ የተጎዳ ሰው የለም ተብሏል። በሌላ ዜና ደግሞ እስላማዊ መንግሥት ነኝ የሚለው ነውጠኛ ቡድን ዜና ማሰራጫ እንደሚለው ትላንት በዩናይትድ ስቴትስ የሚኔሶታ ክፍለ ግዛት አንድ የንግድ መናኸሪያ ውስጥ በስለት ሰዎችን ያጠቃው ግለሰብ የቡድን ወታደር ነው። ዳአማክ የተባለው ዜና ማሰራጫ ጥቃቱን ያደረሰው ግለሰብ የቡድኑን ጥሪ ተቀብሎ ተግባራዊ አድርጓል ሲል ዛሬ አስታውቋል። የዩናይትድ ስቴትስ ባለሥልጣናት በዚህ መግለጫ ላይ የሰጡት አስተያየት የለም። የሚኒሶታ ባለሥልጣናት በገለጹት መሠረት 8 ሰዎች ናቸው ሴንት ክላውድ በሚገኝ አንድ የንግድ መናኸሪያ ውስጥ ጉዳቱ የደረሰባቸው። አንድ ሥራ ላይ ያልነበረ ፖሊስ ጥቃት ያደረሰውን ግለሰብ ተኩሶ መግደሉን የፖሊስ ኃላፊው ዊልያም ብሌር አንደርሰን አስታውቀዋል። ከአንደኛው በቀር ሌሎቹ ጉዳተኞች የሕክምና እርዳታ አግኝተው ወደ የቤታቸው ተመልሰዋል ተብሏል። ሩሲያ ትላንት ማታ የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ በማድረግ በርካታ የሶሪያ መንግሥት ወታደሮች ሳይገደሉበት እንዳልቀረ የሚታመነው የዩናይትድ ስቴትስ ቦምብ ድብደባ እንዲጣራ መጠየቋን በዓለሙ ድርጅት የአሜሪካ አምባሳደር ሞስኩን ነቅፈዋል። ሳማንታ ፓወር ለጋዜጠኞች ሲናገሩ ሩሲያ የወሰደችው እርምጃ በዚያ እየተካሄደ ያለውን የሰብአዊ ፍጅት ወንጀል ለመደበቅ በታቀደ ነው ብለዋል። የዩናይትድ ስቴትስ መንግሥት አሁንም ስለ ቦምቡ ድብደባ መረጃዎች እየሰበሰበ መሆኑን የገለጹት አምባሳደሯ የህብረቱ ጦር አውሮፕላኖች ኢላማ ያደረጉት የእስላማዊ መንግሥቱን ነውጠኞች ነው ብለዋል። አንዳንድ ሪፖርቶች ግን በድብደባው በትንሹ 80 የመንግሥቱ ወታደሮች መገደላቸውን ዘግበዋል። የመንግሥቱን ኃይሎች በማጥቃት የተኩስ አቁሙን ስምምነት የመጣስ ፍላጎት የለንም ሲሉ አምባሳደር ሳማንታ ፓወር አስረድተዋል። አንድ ከፍተኛ የሶማሊያ ወታደራዊ ባለሥልጣን ዛሬ ዋና ከተማዋ ሞቃዲሾ ውስጥ መኪና ላይ በተጠመደ የቦምብ ጥቃት ተገለዋል። ጉባሌ በመባል የሚታወቁት ጀነራል መሐመድ ሮብሌ ጅማሌ አካና ስድስት ተባቂዎቻቸው የተገደሉት ኮንቮያቸው ወደ መከላከያ ሚኒስቴር መግቢያ አቅራቢያ እንደደረሰ ቦምብ በተጠመደበት መኪና ከተመታ በኋላ መሆኑን የከተማይቱ አስተዳደር ቃል አቀባይ አብዲፋታህ ኦማር ሐላኔ ለቪኦኤ ተናግረዋል። አልሻባብ ለጥቃቱ ኃላፊነቱን ወስዷል። ጀነራሉ በሶማሊያ ጦር ሰራዊት ውስጥ የሶስተኛው ባታሊዮን መሪና ነውጠኛውን ቡድን በመዋጋት ቀዳሚ መኮንን እንደነበሩ ተገልጿል። ዜናው አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርስ በ22 ሜትር ባንድ በ13615 እና በ13860 ኪሎ ሄርስ በ25 ሜትር ባንድ በ12040 በ12080 በ12110 እና 12140 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ መስከረም 8 2009 ዓ ም ምሽት ፕሮግራም ነው።
ግዩራን ማለት ዳያስፖራ ማለት ስለሆነ ግዩራን የሚባለውን ቃል ባለማድረግ እንጠይቃለን።
ክሊቭላንድ እንግዲህ በአብዛኛው ባለሙያዎች ናቸው። የሕክምና ኢንጂነሮች አሉ፣ ጠበቃዎች አሉ። ሁሉም አስተዋጽኦ ማድረግ ይፈልጋል።
We were standing in Lalibela. I expect to see John the Baptist walking around the corner at any minute.
ሲስተር ሰናይት ሽፈራው ደፈርሻ ነኝ።
ሜሮን ፋሲካ እባላለሁ። ኦሃዮ ስቴት ዩኒቨርሲቲ ፊዚክስ ዲፓርትመንት ግራጁዌት ስቱደንት ነኝ።
ፌቶ ነው ተናደም ሶ
በሰሜን ምስራቅ ዩናይትድ ስቴትስ ኦሃዮ ስቴት ከሚኖሩ ኢትዮጵያውያን ጋር ጥቂት ቆይታ እናደርጋለን። ወደ መጀመሪያው ዘገባ እንሸጋገር። አብራችሁን ቆዩ።
በደቡብ ክልል የኮንሶ ሁኔታ ምን ይመስላል?
ከጳጉሜ 5 2008 ዓመተ ምህረት ምሽት ጀምሮ ኮንሶ ውጥረት ውስጥ መሆኗን፣ ብዙ ሕይወት መጥፋቱን፣ ቤቶች መቃጠላቸውን፣ ነዋሪዎች ከየቀያቸው መፈናቀላቸውን ከሕዝብ እንደተወከሉ ከሚናገሩት የኮሚቴው አባላትና የክልሉን መንግሥት ቃል አቀባይ ጠቅሰን ሪፖርት ስናቀርብ መቆየታችን ይታወሳል። ዛሬስ ኮንሶ በምን ሁኔታ ላይ ትገኛለች? ከሕዝብ እንደተወከሉ ከሚናገሩት የኮሚቴው አባላት አንዱ የሆኑት አቶ ሞጮራ ኦዳ ኮንሶ አሁንም በአስቸጋሪ ሁኔታ ውስጥ ትገኛለች፣ በሕዝብ ተመርጠን መፍትሄ ለመፈለግ የምንጥረውን ሰዎች እንደ ወንጀለኛ እያሳደዱን ይገኛሉ፣ ጉዳያችንን አቤት የምንልበት አጥተናል ይላሉ። የደቡብ ክልላዊ መስተዳድር ቃል አቀባይ ወይዘሮ ሂክማ ከይረዲን በበኩላቸው ኮንሶ ውስጥ በሺዎች የሚቆጠሩ ቤቶች መቃጠላቸውን፣ ይሁን እንጂ ሁኔታዎች እየተሻሻሉ መሆናቸውንና በሺዎች የሚቆጠሩ ተፈናቃዮች እንክብካቤ እየተደረገላቸው መሆኑንም ያስረዳሉ። ጽዮን ግርማ ሰፋ ያለ ዘገባ ይዛለች።
በኢትዮጵያ የ400 ዓመት ዕድሜ እንዳለው የተነገረለት የኮንሶ ማህበረሰብ ባህላዊ መኖሪያ በሰኔ ወር 2003 ዓ.ም ነበር በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኒስኮ በቅርስነት የተመዘገበው። ወደ 306,000 የሚሆን ህዝብ በ43 ቀበሌ አቅፎ መያዙ የሚነገርለት ኮንሶ መንደሮች ባለፉት 12 ቀናት ውስጥ ብቻ ከ1600 በላይ ቤቶች መቃጠላቸውን፣ ሰዎች ከቀያቸው መፈናቀላቸውና በህዝብ እንደተመረጡ በሚናገሩት የኮሚቴ አባላትና በክልሉ መንግስት መካከል የቁጥር ልዩነት ቢኖርም የሰው ሕይወት ጠፍቷል። ኮሚቴው 14 ይላል፣ መንግስት 6 ብሏል። በተለያየ ጊዜ ያነጋገርናቸው ከህዝብ እንደተመረጡ የሚናገሩት የኮሚቴ አባላትና የኮንሶ ነዋሪዎች በሰገን ዞን አስተዳዳሪዎች፣ በክልሉ መንግስትና በኮንሶ ነዋሪዎች መካከል የተፈጠረው አለመግባባት ኮንሶ ከልዩ ወረዳነት ዝቅ ብላ ወረዳ በመሆን በሰገን ዞን ስር መጠቃለል የለባትም፣ እንደውም ዞን መሆን ይገባታል የሚል ሲሆን የክልሉ መንግስት ወረዳዋ ዞን የመሆን መስፈርት ስለማታሟላ ከክልሉ ብሔር ብሔረሰቦች ምክር ቤትና ከፌዴሬሽን ምክር ቤት በወረዳነት ቀጥሉ ተብሏል፣ በዚያ መቀጠል አለባቸው የሚል ምላሽ ሰጥቷል። ኮሚቴው በበኩሉ ውሳኔውን ባለመቀበል መጀመሪያ አስፈርመነው ከነበረው የ50 ሺህ ሰው ፊርማ ወደ 80 ሺህ አሳድገን ይግባኝ ጠይቀን እሱን እየጠበቅን ነው። ነገር ግን ይህንን ጥያቄያችንን እንድንተው የተለያዩ የመብት ጥሰቶች እየተፈጸመብን ነው ሲሉ ቆይተዋል። የክልሉ መንግስት በበኩሉ ህዝቡ ሰላም እንደሚፈልግ፣ ነገር ግን በህዝብ ተመርጠናል የሚሉት የኮሚቴው አባላት ሰላም እያደፈረሱ ነው በማለት ሲከስ ቆይቷል። ይህ ውዝግብ ለአስር ወራት ዘልቋል። የክልሉ መንግስት የመንግስት መስሪያ ቤቶች መዘጋታቸውን አምኖ ለመዘጋቱ ምክንያት የኮሚቴው አባላትን ሲከስ፣ የኮሚቴው አባላት ደግሞ ህዝብ የመረጣቸው በህዝብ የተወከሉ በመሆናቸው አስፈላጊ የሆነውን ነገር በሙሉ እያከናወኑ የኮንሶ ህዝብ በሰላም እየኖረ ከክልሉ መንግስት የሚደረግበትን ጫና ተቋቁሞ ጥያቄው እንዲፈታ በሰላማዊ መንገድ ህገ መንግስታዊ መብቱን አክብሮ እየጠየቀ መሆኑን ሲገልጹ ቆይተዋል። በህዝብ እንደተወከሉ የሚናገሩት የኮሚቴ አባላት ጳጉሜ 5 ቀን የመከላከያ ሰራዊት አባላት ኮንሶ ገብተው በህዝቡ ላይ ጭፍጨፋ ፈጽመዋል ይላሉ። ከነዚህ የኮሚቴ አባል መካከል አቶ ገመቹ ገንፌ እንደሚሉት የግጭቱ መነሻ አባ ሮባ በተባለች ቀበሌ ላይ በካሳ ክፍያ ምክንያት የተነሳ የነዋሪዎች አለመግባባት ነበር ይላሉ።
ግሩ መነሻ የካሳ ክፍያ ነው፣ ገንዘብ ነው። ወደ ኬንያ የሚሰራ የመብራት መስመር ነበረና በእርሻቸው ላይ ስለሚያልፍ የካሳ ክፍያ ነው። ያ የካሳ ክፍያ ሲሰጥ የግለሰቦች ለግለሰቦች የግለሰቦች ያልሆነውን ደግሞ በግለሰብ ስም አስመዝግቦ ገቢ እናገኝበታለን ብሎ ተስማምቶ ነው መጀመሪያ ቀበሌ ገበሬ ማህበሩ ለቀበሌ ገበሬ ማህበር ብሎ ያንን ገቢ ያገኘው። ያን ገቢ በሚያገኝበት ጊዜ በአጋጣሚ ስራ አስኪያጁና ሊቀመንበሩ የተለያየ መንደራት ላይ ስለነበር ያ ገንዘብ በአጋጣሚ በእነዚህ በሁለት መንደራት ብቻ ላይ ተከፋፍሎ ይቀርና ሌላ የቀረው 9 ንዑሳን መንደራት ደግሞ ለምን ለቀበሌው ተብሎ የመጣው ገንዘብ ለሁለት ቀበሌ ብቻ ይሆናል በሚል ነው አለመግባባት የተነሳው። ይህንን አለመግባባት በምሁራኖቻቸው አገር ሽማግሌዎቻቸው አማካኝነት ለመደራደር ብዙ ሞክሮ ሲያቅታቸው ወደ እኛም ደርሶ ነበረ። እኛም አደራደርናቸውና ጥሩ የሆኑን አማራጭ ሰጠናቸው። የሰጠናቸው አማራጭ ምንድን ነው? ወይ ለቀበሌ ገበሬ ማህበር ተብሎ የተሰጠውን ገንዘብ ለቀበሌ ገበሬ ማህበር መመለስ፣ ካልሆነ በሱ የተሰራውን ቤት ለጋራ መጠቀም የሚል አማራጭ ሰጠን። አይ እኛ ቤቱን ሰጥተን ጨርሰናል፣ መንደሩ ነው የምለው፣ ቤቱን ሰጥተን ጨርሰናል፣ ገንዘቡን አዋተን እንከፍላለን ብሎ ገንዘቡን አዋቶ ከፍሏቸዋል፣ ተቀብሏል ገንዘቡንም። በዛ መሰረት ታርቋል። 11 ንዑሳን መንደር በጋራ ታርቆ እህል ውሃ ሁሉ በጋራ ከቀመሱ በኋላ በእነሱ መካከል የነበሩ በዚህ በኮንሶ ህዝብ የተተፉ አመራሮች ለምን ትታርቃላችሁ? ጠብ መነሳት አለበት፣ ይሄ ነገር ግጭት መፈጠሪያ መንገድ ነው ብሎ ነው ህዝቡን ቀስቅሶ አንዱን መንደር በአንዱ መንደር ላይ ያነሱትና በዚህ ምክንያት ነው የተጣሉት እንጂ ከኮንሶ ጥያቄ ጋር ከኮንሶ 23 ተወካዮች ጋር ምንም የሚገናኝ ነገር የለም።
የደቡብ ክልል መንግስት ቃል አቀባይ ወይዘሮ ሂክማ ካይረዲን በበኩላቸው ችግሩ የተነሳው ኮሚቴው ከህዝቡ ላይ አስገድዶ ገንዘብ በመጠየቁ ነው ይላሉ።
አሁን ጳጉሜ ውስጥ የተከሰተው ችግር አባሮባ የምትባል ቀበሌ ነው። አባሮባ ቀበሌ ላይ የፌዴራል መንግስት የሚዘረጋው መሰረተ ልማት አለ። ይህን መሰረተ ልማት መነሻ አድርጎ ይህ መሰረተ ልማት ህብረተሰቡ እዛ ጋር በጉልበቱ ባደረገው አስተዋጽኦ ልክ የጉልበት ክፍያ ተከፍሎታል። ይህንን ገንዘብ የተከፈላችሁን ገንዘብ አምጡ ነው። አይ አንሰጥም፣ ከዚህ በፊት ከብትም እህላችንንም ሽጠን ሰጥተናቸዋል፣ ይብቃን፣ ከዚህ በኋላ ከመንግስት ጋር ይዛችሁን አታጋጩን፣ አንፈልግም። እኛ ልጆቻችን ማስተማር እንፈልጋለን፣ ልጆቻችንን ወደ ትምህርት ማስገባት እንፈልጋለን፣ ልጆቻችን ወደ መንግስት ስራ እንዲመለሱ እንፈልጋለን። እስካሁን የሄዳችሁት ይብቃ፣ ከዚህ በኋላ ገንዘብ የሚባል ነገር አንሰጥም። ይሄ ደግሞ በጉልበታችን ሰርተን ያገኘነውን ብር አሁንም ለእናንተ አንሰጥም። ይሄ 23 ኮሚቴ ነኝ የሚባለው ግብረ ኃይል እዛች ቀበሌ ላይ ሄዶ ምንድን ነው የወሰነው? እቺ አባሮባ የምትባል ቀበሌ ኮንሶ አይደለችም፣ ስለዚህ ከሌላው ማህበረሰብ ጋር መቀላቀል የለባትም፣ እርምጃ ሊወሰድባት ይገባል ብሎ ነው ቤት ማቃጠል የጀመረው። ስለዚህ መንግስት አይደለም ከነሱ ጋር የተጋጨው። ከኮንሶ ህዝብ ጋር መንግስት መቼም አይጋጭም፣ ከመንግስት ጋር አልተጋጭ። ይሄ ኮሚቴ ነው ይሄ ገንዘብ አልሰጥም በማለታቸው የኮንሶን በዞን የመደራጀት ጥያቄ ስለተቃወሙ እርምጃ መወሰድ አለበት ብሎ እዛው ቀበሌ ላይ ያስተላለፉ።
አቶ ገመቹ እንደሚሉት በኮንሶ ከተማ ውስጥ ካለው ከፍተኛ ችግር የተነሳ ሰዎች እርስ በእርስ እንዳይጣሉና ግጭት እንዳይፈጠር የሀገር ሽማግሌዎች ከፍተኛ አስተዋጽኦ ያደርጉ እንደነበር ገልጸው በአባሮባና በሀይሎታ ደከቱ ቀበሌ የተፈጠረው ችግር እንዳይባባስና ነገሩ እንዲበርድ ለማድረግ ያደረጉት ጥረት ከሽፎ ሆን ተብሎ ጠብ እንዲፈጠር የክልሉ መንግስት ሰርቷል ይላሉ። አቶ ሞጮራ ኦዳ የተባሉ ሌላው የኮሚቴ አባል እንደሆኑ የሚናገሩትም ግለሰብ ይህንኑ የአቶ ገመቹ ገንፌን ሐሳብ አጠናክረው ነገሩን ሽማግሌዎች ባጭሩ እንዳይቀጩ ተደርጓል ይላሉ።
በጣም ሽማግሌዎች ለረጅም ጊዜ እንደማሰውል ጎረቤት ከጎረቤት ጋር ሲጣላ ሽማግሌዎች ሲላኩ ነበር ሰው እንዳይጣላ። ምናልባት በአሁን ጊዜ ትንሽ ከመንግስት ጋር ባለው ከዚህ ከመዋቅር ጥያቄ ጋር ሰው ሌላ ነገር እንግዲህ ጥያቄ ጠየቀው ሰላማዊ በሆነ መንገድ ነው እና ሰው እንዳይጣላ ሰው አንድ ነገር እንዳያደርግ ተብሎ በተደጋጋሚ ጊዜ አንዳንድ ነገሮች ሲነሳ ታይ እያሉ ምንም ነገር እንዳታነሱ ሲያስታርቁ ሲያስናሙ እንደነበረ ብዙ ጊዜ ቆይተዋል። በአባሮባ ላይ የሀገር ሽማግሌ፣ የሃይማኖት መሪዎች፣ ሌሎች ኮሚቴዎች ሁሉ ሄዶ ሲያስታርቁ ሌላ ነገር ቅስቀሳ ከኋላ ስላለ የሀገር ባህል ሽማግሌዎችንና ሃይማኖት ተወካዮችን አልተቀበሉም። ሽማግሌዎቹ እያዩ ነው ተኩስ ጀመሩት እና ሌላ አጀንዳ እንዳላቸው ነው። አሁንም ደግሞ በላይ በኩል በሃይሎታ በፈቱ በኩል ደግሞ ያለው ሽማግሌዎች እንዳይገቡ ምክንያቱም እዛ ጋር መከላከያ አለ። መከላከያ ስላለ የመንግስት ኃይል ስለገባ ሽማግሌዎች ሊገቡ አልቻሉም። ምክንያቱም ሰው ሁሉ ፈርቷል። አንድ ላይ ነው የሚመጣው፣ አንድ ላይ ስለሚጨፈለቅ ብሎ ፈርቶ እዛ ለመግባት እድሉና ሁኔታው አልፈቀደም። እዛ ለመግባት በአባሮባ ላይ የተቃጠሉ ሰዎች ሽማግሌዎችን መልምለን መኪና ተከራይተን ለእነሱ ጨው፣ ቡና ምናምን ይዘን በቆሎ ምናምን ጭነን ሄደን እዛ ይዞ ሄዱ። ሽማግሌዎች እኮ ታስሮ በኦሮሚያ ክልል ውስጥ ያበሎ ዞን ተልተለ ወረዳ ላይ እኮ 5 ቀን ታስሮ ነው የተፈቱት። እንግዲህ ይህም ደግሞ በያበሎ ወይም ደግሞ በኦሮሚያ መንግስት ትብብር ነው እንጂ በእኛ አመራር ቢሆን ኖሮ አይወጡም ነበር።
አቶ ሞጮራ አክለው ነገሩ እየተጋጋለ ከሄደ በኋላ የመከላከያ ፖሊስ ነገሩን ለማብረድ በሚል ገብቶ አባብሶታል። ከዛም በኋላ ከፍተኛ ጭፍጨፋና ቤት ማቃጠል በኮንሶ ህዝብ ላይ ተፈጽሟል ይላሉ።
ህዝቡ ደግሞ የመንግስት ኃይል ስለመጣ አንደኛ ወገን ወደ ኋላ ገሸሽና አሁን መንግስት ስለመጣ ምን ሌላ ነገር አያስፈልግም ብሎ ወደ ኋላ ሲመለስ፣ አንደኛው ወገን ደግሞ ከዞኑ አመራር ጋር በተቀነባበረው አሰራር መከላከያ ፊት ለፊት ይሄዳል። መከላከያ ፊት ለፊት ሲሄድ ሌላው ደግሞ ኃይል ከኋላ ቤቶችን እያቃጠለ ይመጣና በዛ መሀል ላይ ብዙ ንብረት ይቃጠላል። ብዙ ሰው ዛሬ አሁን በዞኑ ከተማ ላይ ከ14 በላይ የሆነ ሬሳ አለ። ይህም ጫካ ላይ ወደቀ። ብዙ ሰው አለ ሬሳው እስካሁን ድረስ ያልገባ። እዛ እየተገኘ ደግሞ ሰው ደግሞ እንዳይወስድ ደግሞ በዛ ላይ ደፈጣ ይዘው ለመውሰድ የሚሄደው ሰው እዛ ላይ የተተኮሰ እየተመታ እንግዲህ እስከ ዛሬ ይኸውልህ አካባቢ ሽታ በሽታ ሆኗል።
የክልሉ መንግስት ቃል አቀባይ ወይዘሮ ሂክማ ኸይረዲን ሰሞኑን ለአሜሪካ ድምጽ በሰጡት ቃለ ምልልስ እስካሁን 1631 ቤት መቃጠሉን፣ 1631 አባወራ መፈናቀሉን፣ በአጠቃላይ 12911 ቤተሰብ መፈናቀሉን ይናገራሉ። ለዚህ ሁሉ አደጋ መድረስ ተጠያቂዎቹ በህዝብ የተመረጥነን የሚሉ ሽፍቶች ናቸው ይላሉ። አቶ ሞጮራ ኦዳ በበኩላቸው በዚህ አስተያየት ማዘናቸውን ይገልጻሉ።
በጣም የሚያሳዝነው ነገር እኛ ሽፍታዎች እንደተባለ ሰምተናል። ግን ይኸውልህ አንድ የፌዴራል መንግስት የፖሊስ ኮሚሽነር ዋናው አቶ ኮሚሽነር አሰፋ የሚባሉ የመንግስት ተወካይ የክልሉ ባለስልጣናት ባሉበት ቦታ ለማገዝሞ የክልሉ አፈጉባኤ ባለበት ቦታ ከ20 ሺህ በላይ ህዝብ ባለበት ቦታ የተመረጥ ነው። መንግስት እውቅና የሰጠን ዛሬ ግን የክልሉ ኮሚኒኬሽን ስፍታ ማለቷ እጅግ አሳዛኝ ነገር ነው። ይህንንም የመንግስትን መንግስት የሰጠውን እውቅና መናቅ ነው እና እኛ በዚህ አንገረም። ግን እሷ ምንድን ነው የሚያሳዝነው ነገር ምናልባት እሷ እንግዲህ በይ የተባለችውን ስለምትል ነው እንጂ እውነተኛ ከህሊና የሚወጣ ቢሆን ኖሮ እንደዚህ ባላለች ነበር። እና እኛ ሽፍታዎች አይደለን፣ አስታራቂዎች ነን። የህዝብ ጥያቄ ከመንግስት ጋር እኮ መንግስት እኮ ቢቀበለን ኖሮ መንግስት እናወያይ ወሬ ስራ ሁልጊዜ እኮ እኛን የሚፈልጉን ለእስራት ነው እንጂ ከእስራት ነጻ ብንሆን ኖሮ ለህዝባችን ለወገን ለሂተ ለወንድም ለምንድን እኔ ማብራራ እኔ ኮሚኒም ኮንሰልታን አለኝም እኔ ኮስ ማግለን ነኝ እኮ እኔ ኮስ አንዳንዶቻችሁ እኮ ከኛ ጋር እኮ ሴቶች ናቸው እናቶች ናቸው አባቶች ናቸው የሃይማኖት መሪዎች ናቸው ይሄ ኮሚቴ እኮ ከተለያየ ህብረተሰብ አካል እኮ ተቀናባበረ ነው እንጂ እንደዚሁ ደግሞ ከአንድ ወገን ወጥቶ አንድ ፍላጎት አለው አይደለም እግዚአብሔር የሚፈራ አለ ህዝብን የሚፈራ አለ ስንቱ ነገር የሚፈራ ኮሚቴ ነው አለውና በዚህ ጉዳይ እውነት የእሷን አባባል እጅግ ከእውነት የራቀ ነው።
ለክልሉ መንግስት ቃል አቀባይ ወይዘሮ ሂክማ ሄረዲን ይህንን ጥያቄ አቅርቤላቸው ነበር።
ሽፍቶች ናቸው የምንለበት ምክንያት ዜጋ እንደ ዜጋ ህብረተሰቡ ላይ ማለት የኮሚቴ ተወካይ ነው ብለው ካሉ ህዝቡ ላይ እርምጃ መውሰድ የለባቸው። ገንዘብ ማዋጣት የራሱ ማንዴት ነው። ህዝቡ በፍላጎቱ ነው ማድረግ ያለበትን ነገር በፍላጎቱ ነው እንጂ በማስገደድ አይደለም። አስገድዶ አይደለም ወደ ሌላ ነገር ውስጥ ማስገባት። እነሱ እዚህ ጋር መልስ አላገኘንም እና ምክንያቱም ህዝቡ ይጠይቃል። ትላንት የሰጠናችሁን ነገር ምን አደረጋችሁ? ያደረጋችሁት ነገር ምንድን ነው የሚለውን ነገር መጠየቁ አይቀርም። ስለዚህ ከዚህ አንጻር አልሰጥም መሰረተ ልማት ዘርግተው በጉልበት የተከፈላቸውን ገንዘብ ለዚህ ለዞን የመደራጀት ጥያቄ ልንንቀሳቀስበት ፍጡን ነው አንሰጥም ነው። በዚህ ነው ግጭቱ የተነሳው ሌላ ነገር አይደለም።
እውቅና ነበረው ግን ይሄ ኮሚቴ በፊት እንዳሉት የፌደራል መንግስት
በኮሚቴ ደረጃ ማለት ተወካይ ነን ብለው ይመጣሉ። እንደማንኛውም ሰው ተወክ እንደ የትኛውም ጥያቄ እንዳለው ሰው ድንገት አሁን የመልካም አስተዳደር ችግሮች ካሉ የመልካም አስተዳደር ችግሮች መጀመሪያ ሲጀመር መነሻቸው ችግሮች አሉ፣ የመልካም አስተዳደር ችግሮች አሉ፣ በዚህ በዚህ መልኩ ሊፈቱልን ይገባል ብለው መጀመሪያ ይዘው ይመጡ ነበር። ትክክል ነው። ሁሉም አካባቢ ላይ እንዳለው የመልካም አስተዳደር ችግር ኮንሶም ላይ መልካም አስተዳደር ችግር ይኖራል አለ ምን ብለን እንወስዳለን። ይሄንን ደግሞ ለመፍታት መንግስት በራሱ የጀመረባቸው ስቴፖች አሉ። በመቃወም አይደለም ሰልፍ በመውጣት አይደለም። ስለዚህ ይሄን ደግሞ እስኪፈታ ድረስ በተገቢው ህግ ማለት አግባቦች አሉት፣ መድረኮች አሉ፣ በመድረኩ ውይይት ይደረጋል። ያልተፈቱ ጉዳዮች ካሉ ሊፈታ የሚችልበት እድል አለ። ስለዚህ ኮሚቴውን እንደ ኮሚቴ መንግስት እውቅና የሰጠው ነገር ምንም ነገር የለም። ህዝቡ ላይ ደግሞ አላግባብ ኮሚቴ ነኝ እና የህዝቡ ተወካይ ነኝ አሁን ለእናንተ ሚዲያ ላይ እንትን የሚሉት እኛ ተወካይ ነን ማን ወከላቸው? ህዝቡ ላውንች አድርጎ እነዚህን ሰዎች ወክለናል ብሎ ለመንግስት የሰጠው ነገር የለም። ስለዚህ ደግሞ ህዝብ ላይ አጸፋ እርምጃ ይሄን አላደረክም አልደገፍክንም እያለ እርምጃ የሚወስድተው ከሽፍታ የሚለየው ነገር ስለሌለ ሽፍታ ናቸው ብለናል። ሽፍታ ናቸው ያልንበት ምክንያት የራሳቸው ወገን ላይ የራሳቸው ህዝብ ላይ ገንዘብ ካላዋጣሽ ኮንሲታ አይደለሽም ነው። አንቺ የኮንሶ ብሔረሰብ ተወላጅ ኮንች ለዚህ አካል ለሚንቀሳቀሰው ሰው ገንዘብ ካልሰጥሽ ኮንሳ አይደለሽም። ኢቭን ሰው ፈልጎ የሚሰጥ እኮ የለም። ሁሉም ተገዶ ነው በግድ ይሄንን አምጣ እያለ ነው። ስለዚህ በባህል ስም መነገድ የለበትም። የኮንሶ ባህል የስራ ወዳድነት ባህል ነው። የኮንሶ ባህል የኮንሶ ህዝብ ባህል ስራ ወዳድ ነው። ኮንሶዎች እኮ ለእንደዚህ አይነት ጊዜ የላቸውም። የኮንሶ ህዝብ ለወሬም ጊዜ የለውም፣ ፕላስ ደግሞ ለእንደዚህ ለአመጥ ለሁከት ለብጥብጥ ጊዜ የለውም። ስለዚህ ይህን ህብረተሰቡ ላይ ደግሞ አጸያፊ እርምጃ እየወሰዱ ያሉ አካላት ሽፍታ ናቸው። በመሰረቱ
የኮንሶ ወረዳ ምክትል አስተዳዳሪ እንደነበር እና የህዝቡ ጥያቄ ሊመለስ ይገባል በማለቱ ከስራ እንደተባረረ የሚናገረው አቶ ከበደ ካቱሳ ግጭቱ ከኮሚቴው አባላት ጋር ምንም ግንኙነት የለውም ይላል።
በአንድ ቀበሌ ውስጥ በሚገኙ ቀጠናዎች መካከል የነበረው ችግር አሳቦ ከዚህ ከህዝብ ጥያቄው ጋር አሳቦ ህዝብን ለማጥፋት ነው። አሁን ከዚህ ጥያቄ ጋር የሚገናኝ ነገር ይሄ ነው። እንደውም ለዚህ ለተፈጠረው ችግር ተጠያቂ ሊሆን የሚችለው የመንግስት መሪዎችና አመራሮችና አስፈጻሚዎች ናቸው እንጂ ኮሚቴው አይደለም። ኮሚቴ የሚመለከተው የጥያቄው ጉዳይ ነው፣ የህዝብ የመዋቅር ጥያቄው ብቻ ነው። ይሄንን የሚያስገዱት እንጂ ህዝብ ውስጥ ያለውን የመልካም አስተዳደር ችግር ማናቸውም ችግሮች ህዝብ ውስጥ የሚፈጠሩ ችግሮች እንግዲህ መንግስት የሚፈታቸው መንግስት ኃላፊነት የሚወስዳቸው ነገሮች ናቸው እንጂ ከኮሚቴው ጋር የማይገናኝ ነገር አገናኝቶ ሽፍቶች ናቸው ብሎ ኮሚቴዎችን ፈርጆ ከዛ በኋላ ያለ አንዳች የፍርድ ቤት ትዕዛዝ የሰውን ቤት ውስጥ ገብቶ እንደፈለጉ ሰውን ሲደበድቡ እንደፈለጉ ሰውን ሲገሉ ከኮሚቴዎቹ እንኳን አንድም ወደዛም የሚጠጋም ወደዛም ያለ ቀበሌያቱ ላይ ያለ ሰውም የለም። ኮሚቴዎቹ ደግሞ ግማሹ ሽማግሌዎች ናቸው፣ ግማሹ ወጣቶች ናቸው፣ ግማሹ ሃይማኖት መሪዎች ናቸው፣ ግማሹ የባህል አባቶች ናቸው፣ ግማሹ ሴቶች ናቸው። እነዚህ ኮሚቴዎች ምን እንትን አላቸውና ነው ከዛ ጋር የሚያገናኝ ምንም ከዛ ጋር የሚያገናኝ አምስት አንድም የለም።
አቶ ከበደ አክሎ አሁን የኮንሶ ህዝብ ለማን እንደሚያመለክት ግራ ገብቶታል ይላል።
እውነቱን የሚሰማልን አምላክ ብቻ ነው እንጂ በቃ የውጥ ወይ ገለልተኛ ጋር መጥቶ ይህንን ጉዳይ ካላጣራ በስተቀር የእነሱ ውሸት በምን እንደምንችል አናቅም። ሰሚ ጆሮ የለውም የኢትዮጵያ መንግስት። ህዝቡ እያለቀ ነው ያለው። ምናልባት ዓለም ታሪክ በመጀመሪያ ጊዜ በኢትዮጵያ መንግስት የጠፋ ብሔር ልንባልም እንችላለን። ብቻ ግን
አጠቃላይ ኮንሶ ላይ ያለው ነገር እጅግ በጣም አዛዛኝ ነው። እጅግ በጣም ዘግናኝ ነገር ነው እየተሰራለው። የሰው ሰብአዊ መብት ተገፎ ሰው ልጅ እንኳን እንትን አውሬ እንኳን እንደዚህ አይደበደብም።
ለአቶ ሞጨራ ኦዳ ኮሚቴው እንደ ኮሚቴ ተንቀሳቅሶ ጥያቄውንም ሆነ አቤቱታውን ለመንግስት ያቀረበው በምን መጠን ነው ብያቸው ነበር።
እያንዳንዱ የክልሉ ርዕሰ መስተዳድር ባለበት ቦታ ለኢትዮጵያ ፌዴራል መንግስት ለእያንዳንዱ ለሚኒስትሮች ሁሉ ያልደረሰበት ቦታ ለሁሉ ሚኒስትሮች ክልሉ ቢሮ ላይ ሁሉ ገብቷል። ጥያቄውን እኮ እንደ ጥያቄ እኮ ተቀብሏል። ምላሽ ላይ ለምን እንደከበዳቸው ብቻ ነው እንጂ እኮ ሁሉ እስከ ኢህአዴግ ድረስ እኮ ሁሉ ይሄ ነገር በህገ መንግስቱም መሰረት አድርገን የጠየቅነውና ሰላማዊ በሆነ መንገድ ብቻ ለማስገድ ነውና ለሁሉ አሳውቀናል፣ አመልክተናል። ምናልባት ማን አለ ከመንግስት በላይ ለማን አቤት እንደምንል እኮ አሁን ግራ ተጋብተናል። ለማን አቤት የምንለው መንግስት ራሱ ነው እንደዚህ ያደረገናለው።
አድማጮች፣ ዘገባው አላበቃም። ኮንሶ አሁን በምን ሁኔታ ላይ ትገኛለች ለሚለው ሁሉም አካላት የሰጡትን ምላሽ አካትቼ በነገው ምሽት እመለሳለሁ።
በተከታዩ ዝግጅት የአማራ ክልልን ውሎ አዳር ባጭሩ እንቃኛለን።
ኢትዮጵያ ውስጥ ባለፉት ወራትና ሳምንታት ውጥረት ከበረታባቸው አንዱ በሆነው በአማራ ክልል ውስጥ ሰሞኑን መረጋጋት መኖሩን ባለስልጣናቱ እየተናገሩ ቢሆንም በየአካባቢው የበረቱ የእስራት እንቅስቃሴዎች መኖራቸውን፣ ብዙ ሰው እየተወሰደ እየታሰረበት ነው በሚባለው ብር ሸለቆ ወታደራዊ ሰፈር ውስጥ የሞቱ እስረኞች መኖራቸውን የሚጠቁሙ መረጃዎች እየደረሱ ነው። ሰሎሞን አባተ የቅርብ መረጃ አለን ወደሚሉ የተለያዩ አካላትና ግለሰቦች ደውሎ አነጋግሯል።
በአማራ ክልል ውስጥ ረዘም ላለ ጊዜና በስፋትም የሚንቀሳቀሰው የመላ ኢትዮጵያ አንድነት ፓርቲ መኢአድ በክልሉ ውስጥ በርትቷል የሚለው እስራትና ማሳደድ በተለይ በፓርቲው አባላትና መሪዎች ላይ ማየሉን ይናገራል። የፓርቲው ዋና ጸሐፊ አቶ አዳነ ጥላሁን ከያሉበት እየተያዙ ታስረዋል የሚሏቸውን ሰዎችና የፓርቲያቸው አባላት በስምና በስፍራ እየጠሩ ይዘረዝራሉ።
በአማራ ክልል ላይ ወጣት እየታፈሰ ወደ ብር ሸለቆ መወሰዱ ላይ ነው አሁን በጣም ስትረስ ያደረጉት። ዛሬ በተለይም ከስማዳ፣ ከደራ፣ ከደብረ ታቦርና ከብናት ያው ትናንት እንደነገርኩ በጣም በርካታ ወጣት እንደሄደ ነው። ሌላው በብዛት የመያድ አባላት ላይ ነው አሁን እየተዘመተ ያለው እና በብዛት እየታሰሩ ነው። የታሰሩትን በቀጠሮ እየተግባሉ እንደሚሆን ነው። ለምሳሌ የመያድ ስራ አስፈጻሚ ኮሚቴ አባልና የሰሜን ቀጠና ኃላፊ አቶ ሙሉቀን አይናለም ዳንግላ ላይ ታስሮ በጣም እየተጉላላ ነው ያለው። ባለፈውም ዘግበዋል። አሁንም ፍርድ ቤት ቀርቦ ለ13 እንደተቀጠረ ነው። ሌላው የ2007 የመያድ የክልል ውጭ ተወዳዳሪ እዛው ዳንግላ ላይ አቶ ተሾመ መቻል ይባላል እንደታሰረ ነው። ሌላው የአደት ወረዳ ሰብሳቢ አቶ ስመኘው ገሰሰ የተባሉ በጣም ሽማግሌ ናቸው፣ እንደውም ህመምተኛ ናቸው። ከዚህ ቀደም ታስረው በርካታ እንግልት ደርሶባቸው ነበር። አሁን መጥተው ደግሞ እሳቸውም ታስረዋል። ቢኬና ላይ ባየደሱ የማያድ የወረዳ ተጠሪ ደረጀ በዙ፣ አበቦ እውነቱ የተባሉ ታስረዋል። ያሲን አህመድ የተባለ ታስሮ የት እንደደረሰ አልታወቀም፣ እያጣራን ነው። አዊ መተከል ላይ አልሙ ከተማ የምትባለው ቦታ ላይ አቶ አስቻለው አበረ፣ አቶ ተዋቸው መንግስቴ እና የመተከል ዞን የመያድ ዋና ጸሐፊ አቶ አዲሱ ታደሰ ታስረዋል። በተለይ አቶ አዲሱ ታደሰ ከሌሎች ሁሉ ልዩ የሚያደርገው ባለቤቱ በከፍተኛ ደረጃ ታማ ከስድስት ወር በላይ አዲስ አበባ ነው የከረመው። በአጋጣሚ ባለፈው ወር ሞታለች እና ያው ለቀብር ይዞ ሄዶ የአርባ ስነ ስርዓቱን ባለፈው ሳምንት እንዳወጣ ነው የታሰረው። የከረመው እዚህ ነው፣ ግን እዛ ስንሰራ እንደተባለ አላወቅንም። በጣም የሚያሳዝን እንትን ነው። ያው እሱ ታስሯል። ደብረ ወርቅ ላይ 10 የመያድ አባላት አስረዋል።
አቶ አዲሱ ታደሰ ይሄ ችግር በነበረበት ጊዜ አዲስ አበባ ላይ ነበሩ ማለት ነው።
ባለፈው ወር ባለቤቱ ስትሞት ሄዶ የዛሬ ሳምንት ነው አርባውን ገና ያወጣው የአርባ ስነ ስርዓቱ። ከዛ በፊት ግን 6 ወር አዲስ አበባ ነው የኖረው ይሄ ሰውዬ እና ጭራሽ በዛ አካባቢ አልነበረም። ግን ለምን እንዳሰሩት አይታወቅም። አስረውታል እና በጣም ትንሽ ስሜት ውስጥ
አቶ አዳነ ጥላሁን አክለውም በኦሮሚያ በቤንሻንጉል ጉምዝ አሶሳ በደቡብ ክልል ኮንሶ አካባቢ ስለመኖራቸው መረጃ ደርሶናል የሚሏቸውን የተለያዩ የጸጥታና የሰውም ደህንነት ችግሮች ዘርዝረዋል። በተከታታይ እንዘግብባቸዋለን። ደብረ ማርቆስ ላይ እየተካሄደ ነው ስላሉት ስብሰባም አንስተውልኛል አቶ አዳነ።
ምስራቅ ጎጃም ደብረ ማርቆስ ላይ በአቶ አያሌው ጎበዜ የሚመራ ስብሰባ እየተካሄደ ነው። እዛ ስብሰባ ላይ የሀገር ታዋቂ ሽማግሌዎች ተብለው ነው ተነጥሎ ነው ህዝቡ ሳይሆን ታዋቂ የተባሉ ሰዎች ናቸው የተሰበሰቡት እና የመብት ጥያቄ ሲያነሱ እነሱም አካባቢ ላይ ከፍተኛ የሆነ ማንገላታት እንደደረሰ ከደብረ ማርቆስ አሁን ኢንፎርሜሽን ደርሶኛል።
ምን አይነት ማንገላታት? ምን ተደረጉ?
የታሰሩም እንዳሉ ነው። አሁን ከዛ የመብት ጥያቄ የጠየቋል። እንደውም ትንሽ ገፋ አድርገው የጠየቋሉ። ከአሁን በኋላ ኢህአዴግ በቃው እንዳን መልቀቅ ያለበት ብሎ የጠየቁ የተወሰኑ ሰዎች እንደታሰሩ ነው። እንግዲህ እነሱን አጣርተን ወደፊት የምናገኝ እነማን እንደሆኑ የምናገኘንትን ነግራችኋለን። ግን ህዝቡ አይደለም ስብሰባው የተጠሩት ታዋቂ የተባሉ የሀገር ሽማግሌዎች ናቸው እና ይሄ ኢንፎርሜሽን አለን።
በሌላ በኩል ደግሞ ጓደኞቼ ሁሉ ታሰሩ፣ እኔም ማሳደድ ሲደርስብኝ ሸሸሁና አሁን ያለሁት ዱር ነው የሚሉ ሰውም በስልክ አግኝቼ አነጋግሬያለሁ።
በአሁኑ ሰዓት ኢህአዴግ የተቃዋሚ ፓርቲ አባሎችን በሙሉ በማሳደድ ላይ ይገኛል። ስለዚህ በ23 ጀምረው እስከ አሁን ድረስ የሚያድ አባሎችን ከእነሜ ወረዳ እስከ ሸበልበረንታ እና እናርጅናው ጋር ድረስ በርካታ ሰዎችን በማሳደድ እና በማሰር ላይ ይገኛል። ከታሰሩት አባሎቻችን መካከል ውስጥ አንደኛ መምህር ባየ ደርሶ፣ ሁለተኛ ደረጀ መንዜ፣ ሶስተኛ አበበ እውነቱ ከእነሜ ወረዳ ከእናዚህ ናውጋ ሲመሽ የተባለና መስከረም 4 ቀን 10 አባሎችን ስማቸው ያልተገለጠልኝ እኔ በመሸሽ ላይ ነው ያለሁትኝ 10ሩን ሰዎች ደብድቦ በመስከረም 5 ቀን የወሰደበት አልታወቀም። እዚሁን ነመይ ውስጥ ደግሞ ያሲን አህመድ የተባለውን አባላችንን ቅጥቅጥ አድርገው ከቤቱ አውጥተው ደብድበው የት እንደጣሉት አልታወቀም። ሌላው ከበረንታ ሸበል በረንታ ግዛቸው የሚባልና እንደዚሁም ጥሩ አለ የተባለ መምህር እነሱንም የት እንዳደረሷቸው አልታወቁም። እኔንም ራሴን ከፍርድ ቤት ትዕዛዝ ሳይቀበል ከአርባ በላይ የሚሆኑ ቡቲሌ በሚባል የሚታወቅ ሰራዊታቸውን በማሰማራት የፍርድ ቤት ትዕዛዝ ሳይሰጡ በሌውም የቀጠራውን ፖሊስ ብቻ ይዘው ቤት ገብተው እኔ በሌለሁበት ባለቤቴን በሌለችበት 2 ህጻናት ልጆች ልጆች ብቻ ባሉበት 28,000 ብር ያስቀመጥነውንና 8,000 ያደራ ብር ደርሶናል።
ለመሆኑ አሁን እርስዎ ቤቶ ውስጥ ነው ያሉት?
አረ ተሸሽጌ ሌላ ቦታ ነው ያለሁት።
እና እንዴት አወቁ ይሄ አሁን ደረሰብኝ ቤቴ ላይ የሚሉትን ነገር? ዘረፋው እንዴት ተፈጸመና የጠፋውን ንብረት እንዴት አወቁ?
እኔ ተሸሽጌ አለበት ቦታ ላይ እቤት የማስቀመጥ እያለሁ እና በእሱ ስልክ ተደውሎ ተነገረኝ
ከቤተሰብ።
አዎ።
እርስዎ ለምን ሸሹ ግን?
ጓደኞቼም ያለምንም ምክንያት ደብድበው ቅጥቅጥ አድርገው ስለጣሏቸውና ስላሰሯቸው እኔም ከዚህ ድብደባና መታሰር ለማምለጥ ስል ነው።
እና ምንድን ነው የሚያስቡት? እስከ መቼ ይሸሻሉ? ምንድን ነው አሁን እያደረጉ ያሉት እርስዎ?
እኔ እንግዲህ ምናልባት ዓለም አቀፍ የሆነ ትዕዛዝ ደርሷቸው እኒህ ሰዎች ከዚህ የሚታገሱ ቢሆንልን እና በህግ አግባብ መሆን የሚገባው ነገር እንዲሆንልኝ እስከሚችል ድረስ ነው።
ምንድን ነው ሀሳቡ በአጠቃላይ?
የኔ ሀሳብ አጠቃላይ በእነሱ እጅ ገብቼ ህይወቴንና አካሌን ከማጣ በዱር በገደል መቆየት እፈልጋለሁ።
ቤተሰቡ እንዴት ነው የሚኖረው? በምን ይተዳደራል?
የእኔ ቤተሰብ የቀን ስራ እየሰራው ነበር ማስተዳድራቸው። በማገኘው ገቢ 2 ሴት ልጆችና ባለቤቴን፣ እናቴን፣ አሩግ እናቴን ጨምሬ የምጦር ሰው ነበርኩኝ። ነገር ግን እኔ ከዚህ ጉዳይ ላይ ስገለል እኒህ ልጆች ከልመና በስተቀረ እናቲትም ጠላ ታደርግ ነበር፣ ጠላ ማድረግ አልቻለችም። ምንም ነገር ሌላ የሚኖሩበት አጋጣሚ አይኖርም።
ለመሆኑ እርስዎም ሆኑ ባልንጀሮቹ በምን ምክንያት ነው እነሱም የታሰሩት የተደበደቡት እርስዎም የሸሹት? ምን አድርጋችኋል ተብላችሁ ነው?
ሰሞኑን ከነሐሴ ወር ጀምሮ በብቸና ወረዳ ውስጥ ሰላማዊ ሰልፍ ይከናወናል የሚል በሚሴጅ በተለያየ አይነት በፌስቡክ እና በድህረ ገጾች በያዩቸው መሰረት እኛ ያላደረግነውን እኛ ያላክነውን ሌላ ሰው በላከው እናንተ ታስደረጋላችሁ የሚል ምክንያት ነው የተለጠፈብን።
አድርጋችኋል እንዴ እናንተ ይህንን?
አላደረግንም። ያደረግንበትን ምክንያት መፈተሽ የሚችሉበት አቅም እስካላችሁ ድረስ ይችላሉ። እኛ አላደረግነውም ይህን ነገር። እንግዲህ ያለኝ ዕጣ ፈንታ ያው ሚዳቆ ከመሬት ጋር ማህበር ጸጥታ ክፈይ ብትባል አልከፍልም ብላ እየዘለለች አመልጣለሁ ብላ እንደሞከረችው ያክል ነው የኔ መሸሽ።
የሰማችሁት ድምፅ የተለወጠ ነው። ተመሳሳይ ድምፅ ቢገኝ በአጋጣሚ ብቻ የሆነ መሆኑን እገልጻለሁ። ከላይ የሰማችሁትን የአማራ ክልል የዛሬ ሁኔታን የተባለውን ማሳደድና እስራት በብር ሸለቆ ጦር ሰፈር ስላለውም የታሳሪዎች አያያዝ ማብራሪያ ለመጠየቅ የክልሉን የአስተዳደርና ጸጥታ ኃላፊ ጨምሮ ወደ ተለያዩ ባለሥልጣናት ደውዬ ነበር። ለዛሬ ማንኛቸውንም ማግኘት አልቻልኩም። ባገኘኋቸው ጊዜ የሚሉትን ይዤ እመለሳለሁ። ዝግጅቶቻችንን ከዌብሳይታችን amharic.voanews.com በእጅ ስልኮቻችሁ voa.horn.mobi ማዳመጥ ትችላላችሁ።
በፌስቡክና በትዊተር @voaamharic ብላችሁ ተከተሉን፣ ተነጋገሩ።
ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ19 እና በ49 ሜትር ባንድ በ6080 እና በ15580 ኪሎ ሄርትስ አጭር ሞገድ የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን።
እንዲሁም ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በመካከለኛ ሞገድ 1431 ኪሎ ሄርትስ ላይ ማለን። ጽዮን ግርማና
ሶሎሞን አባተንን በዚህ ምሽት አብረናችሁ ያለነው። ዝግጅቶቻችንን በጥራት ማዳመጥ እንድትችሉ ሁለት ተጨማሪ መስመሮችን ከፍተናል። በአጭር ሞገድ በ22 ሜትር ባንድ በ13615 እና በ25 ሜትር ባንድ በ12110 ኪሎ ሄርትስ ላይም በጥራት ታገኙናላችሁ።
አሁን በዩናይትድ ስቴትስ ግዛት የኦሃዮ ኢትዮጵያውያን
እስኪ ደግሞ ከኢትዮጵያ የውስጥ ጉዳይ ወጣ እናድርጋችሁና አሜሪካ ውስጥ ስለሚኖሩ ኢትዮጵያውያንና ዘረ ኢትዮጵያ ግዩራን ጥቂት እናጫውታችሁ። ለምን ግዩራን አልኩ መሰላችሁ?
ዳያስፖራ ዳያስፖራ እየተባለ እየተለመደ የመጣ ከምዕራባውያን የተበደርነው ነገር አለ። ዳያስፖራ ማለት በእኛ ሊቃውንት በኩል ከብዙ ቃላቶች ትምህርት የመጣው ግዩራን ማለት ዳያስፖራ ማለት ስለሆነ ይህን አይነት ቋንቋ ደግሞ እየተስፋፋልን ማህበረ ግዩራን ዘረ ኢትዮጵያ አስቸጋሪ አይነት ሆኖ ሳይሆን ዝም ብሎ እንዳይቀር ሲድ የሚባለውን ሶሳይቲ ኦፍ ኢትዮጵያን ስታብሊሽን ዳያስፖራ ወይንም ማህበረ ግዩራን የሚባለውን ቃል እንደቋንቋ ለማድረግ እንጠይቃለን።
ኢንጂነሩ አቶ አክሊሉ ደምሴ ኦሃዮ ግዛት ውስጥ የምትገኘው ክሊቭላንድ ከተማ ነዋሪ ናቸው። በኢትዮጵያውያን ማህበረሰባዊ ልማት ላይ ለብዙ ዓመታት እየሰሩ ያሉ ዘረ ኢትዮጵያ ግዩር ናቸው። እርሳቸው በዋና ጸሐፊነት የሚመሩት ማኅበር ግዩራን ዘረ ኢትዮጵያ ከእንግሊዝኛ መጠሪያው ስሙ ኤስኢኢዲ ወይም ሲድ በሚባል ምሕፃር ይበልጥ ይታወቃል። ኢትዮጵያም ውስጥ ሆነ ከኢትዮጵያ ውጪ ለኢትዮጵያና ለኢትዮጵያውያን ልማት፣ እድገት፣ ብልጽግና፣ መግባባት፣ ለበጎ መጻኢ ዘመን ለሚታትሩ፣ ውጤት ላስመዘገቡ፣ አርአያ ለሆኑ ኢትዮጵያውያንና ኢትዮጵያውያን ላልሆኑም የኢትዮጵያና የኢትዮጵያውያን ወዳጆች ክብርን ሲሰጥ ሲሸልም ሥራዎቻቸውን ሲያስተዋውቅ የኖረ ዛሬም ይህንኑ እያደረገ ያለ ድርጅት ነው። ስለ ሲድ ወደፊት በሌላ ዝግጅት ሰፋ አድርጌ አጫውታችኋለሁ። ለዛሬ ግን ባለፈው ሰሞን ወደ ክሊቭላንድ ለጥቂት ቀናት ለሌላ ሥራ ብቅ ብዬ በነበረ ጊዜ ካየኋቸው የኢትዮጵያውያኑና ዘረ ኢትዮጵያ ግዩራን ተግባራት አንዱን ባጭሩ ላንሳላችሁ። በሰሜን ምስራቅ ዩናይትድ ስቴትስ በምትገኘዋ ኦሃዮ ግዛት ዋና ከተማ ኮሎምበስ፣ በትልልቆቹ ክሊቭላንድና ሲንሲናቲ እንዲሁም በሌሎችም ከተሞች እስከ 20,000 የሚደርሱ መሠረታቸው ኢትዮጵያ የሆነ ሰዎች ይኖራሉ። ከእነዚህ መካከል ምናልባት ከመቶ ጥቂት ከፍ የሚል ቁጥር ያላቸው የሚኖሩት ክሊቭላንድ ውስጥ ነው። ብዙዎቹ በተለያዩ የመንግሥት መሥሪያ ቤቶች፣ የግል የንግድና የልማት ተቋማት ውስጥ ይሠራሉ። የራሳቸውን ንግድ ከፍተውም አገልግሎት የሚሰጡና ጥሩ ኑሮ የሚመሩ አሉ። አቶ ሳምሶን አክሎግ ላለፉት 17 ዓመታት የክሊቭላንድ ነዋሪ ናቸው።
ነዋሪነት እዚህ ነው። ስራዬ ሲቪል ኢንጂነር ነኝ። የተማርኩት በውሃ ላይ ያተኮረ ነው። ክሊቭላንድ የመጣኝ እሱ ነው። የምሰራው ኮንሳልታንት ፈርም ውስጥ ነው። እስካሁን ድረስ የምሰራው አማካሪ ድርጅት ነው። መጀመሪያ በዲዛይነርነት ነበረ የምሰራው። በኋላ ግን በስራው ቆይታ ላይ አሁን የክሊቭላንድን፣ አክረንን እና ደግሞ ያንግስታን የሚባል ሀገር አለ፣ የእነሱ የቢዝነስ ዴቨሎፕመንት ዳይሬክተር ነኝ። እዚህ የከተማ ውስጥ ሆኜ
ትንሽ ኢትዮጵያውያን ናቸው ያሉት ክሊቭላንድ ውስጥ ሲባል ሰማለሁ። ወይም ደግሞ ከኢትዮጵያ ጋር ግንኙነት ያላቸው ሰዎች ምን ያህል ትሆናላችሁ? ምን አይነት ሰዎች ናችሁ?
በግምት ወደ እንግዲህ 120 ከ120 እስከ 140 እንሆናለን። በአብዛኛው
በዲሲና በዋሽንግተንና በአካባቢው ካለው ጋር እስቲ አነጻጽ።
የሚነጽር እንኳን አይደለም። የዲሲ ያው እንደምታውቀው በመቶ ሺህ ነው፣
ሩብ ሚሊዮን ነው የሚባለው።
ሩብ ሚሊዮን ነው። አዎ፣ ደውን የዲሲም ኖሬ ስለማቅ እዛም ዘመዶችም ስላሉ አንዳንድ ቀን ለማወዳደር በጣም ይከብዳል።
ኢትዮጵያ ውስጥ ያለ ነው የሚመስለው።
አዎ፣ እኛ ስንሄድ እንኳን እኔ ልጆችም ተወልዶ ያደጉ ልጆች አባታቸው ነው ለአበሻ ያውል አበሻ ያለምን ሰላም አይለንም ሰላም ብለው ይሉኛል።
ያኔ
ማንም አበሻ አዎ፣ በመንገድ ላይ አበሻና ሰላም እንላለን። አንዳንድ ቀን ደስ ይላል፣ አንዳንድ ቀን ደግሞ ያው ሰላምታ የለም፣ ግን ይገባናል። ብዛቱን እንግዲህ ያው በዛ አንጻር ማስቀመጥ ይቻላል። ጣጣ ውስጥ ሳናወራ
እና እዚህ ያለው ይሄ 120 የሚሆን ኢትዮጵያዊ ይገናኛል። መድረክ አለው።
እስካሁን ድረስ የጠነከረ መድረክ አልነበረውም።
እናም ይሄ ሰው መገናኘት ፈለገ፣ መሰባሰብ፣ መጠያየቅ፣ መሰረቱንና ማንነቱን ማጽናት ሻተና ሰብሰብ ብሎ ወሰነ።
ለዛም ነው ይሄ እንግዲህ የቤተ ክርስቲያን ሀሳብ የዛሬ 3 ዓመት ሀሳቡ መጣ። ግለሰቦች እኔ ባለኝ ዲሲ ነበርኩኝ፣ ዲሲ ቤተ ክርስቲያን ውስጥ ተሳተፍ ያለውና ሚካኤል እና ለምን አንሰባሰብም፣ ለምን አንድ ነገር አንመሰረትም፣ ልጆቻችን አሉ፣ የእኛን ባህል አገራቸውን እንዲያውቁ አንድ ነገር ማድረግ አለብን። ያ ሀሳብ ሲመጣ እኔም ተቀበልኩት። እግዚአብሔር ይመስገን በሁለት እንግዲህ አሁን 3 ዓመትም አልሞላንም 120 የሚሆኑ ኢትዮጵያኖች ብለን ነበረ። የሚገርመው ነገር ግን ቤተክርስቲያን አለ ሲባል እኛ ኢትዮጵያኖች ለእምነታችን በእምነቱ አይታማም የሚባለው እውነቱን ነው እና ከየቦታው ካልጠበቅነው ቦታ እየመጡ እኔ እንኳን በሊስት አንጻር እንኳን ወደ 115 ኢትዮጵያኖች አሉ ቢመጡ በአንድ ጊዜ እና ይህ በጣም
ደስ
በአንድ ቢመጣ ወደ 105 ይመጣል። ግን ያው እንደ ሁኔታው ኑሮ ስላለ ስለማይመች ያው ይመጣል። ግን እዚሁ አካባቢ ያሉ አሉ እና በዚህ በ2 ዓመት ከ4 ወር ውስጥ የራሳችን የሆነ ቤተክርስቲያን እግዚአብሔር ይመስገን ባልጠበቅነው ሁኔታ ሰውም ተነሳስቶ ሰው ያከብራል፣ አገሩን ባህል መጠበቅ ይፈልጋል እና ቤት አገኘን። ቤተክርስቲያን በግዥነት አገኘን። ያው ከፊት ለፊት እዛ የሚታየውን ቤተክርስቲያን እንግዲህ ገዝተን እግዚአብሔር ይመስገን የቅድስተ ማርያም ደብረ ምጥማቅ የኢትዮጵያ ኦርቶዶክስ ቅድስተ ማርያም ቤተክርስቲያን ተብሎ ተሰይሞ እንግዲህ ከ2 ወር በኋላ ገብተን ሙሉ ሰርቪስ ለመጀመር ተጠባቅተን።
እኔ እነርሱን ከጎበኘኋቸውና ካነጋገርኳቸው ወር አለፈኝ። የክሊቭላንድ 120 ኢትዮጵያውያን ይህንን ያደረጉት በ30 ወራት ውስጥ ነው። መሰብሰቢያችን ለእኛም ለልጆቻችንም ማንነታችንን ማበልጸጊያችን ትሆናለች ብለው ያሰቧት ቤተ ክርስቲያን ሕንፃ ትልቅና በጣም ቆንጆ ነው። ይህንን ዘገባ ዌብሳይታችን ላይ ስለማሰፍረው ራሳችሁ ማየት ትችላላችሁ። በነገራችን ላይ አሁን በዚህ ሰሞን ቤተ ክርስቲያኒቱን ለማጽዳት፣ ለማስተካከል፣ እድሳት ለማድረግ ቀና ደፋ እያሉ እንደሆነ ትናንትናና ዛሬ ያጨዋወትኳቸው የክሊቭላንድ ሰዎች ነግረውኛል። መቼም ሕንፃው ያማረ የጸዳ የታደሰ ይሁን እንጂ ቤተ ክርስቲያን ከተባለ አገልግሎትም የምትሰጥ ከሆነ ያለ ካህናት ያለ ዲያቆናት አይሆንምና እንዲያው በቀላሉ ወጣ ተብሎ የሚገኝም አንዴም አገልግሎት ሰጥተውት የሚቆም አይደለምና እንዴት ይሆን የሚወጡት?
ካህናቱን እንግዲህ ትልቁ ችግሩ ምንድን ነው? እኛ ያለነው ክሊቭላንድ ነው። ኮሎምበስ የሚባል ሀገር አለ ከኛ ወደ 180 ማይል ሳውዝ ኦፍ ክሊቭላንድን ያስነዳል። እንግዲህ ለእኛ እሱ ይቀርበናል፣ ምክንያቱም በመኪናም ለወጭም ጥሩ ነው። አነጋገር ናቸውና ቅዱስ ሚካኤል ቤተክርስቲያን፣ የስላሴ ቤተክርስቲያን፣ የአሬ ቤተክርስቲያኖችን ችግራችን ነገር ናቸው። እነሱን ተባበሩን ዴይተንም እና ቅዳሜ በወር አንዴ የአርመኖች የኦርቶዶክስ ቤተክርስቲያን እነሱም ቤታቸውን ፈቀዱልን በነጻ እዛ ለ20 ጊዜ አገልግሎት ሰጥተናል። እንግዲህ አድርገናል። ቅዳሜ በወር አንዴ ያ ነጻ አገልግሎት ለነሱ ትልቅ ምስጋና ማቅረብ እንፈልጋለን። ገንዘብ ተጠራቀመ፣ ሰውም መጣ፣ ጥቅሙን አየ። ከዛ በኋላ እንግዲህ ከአሁን በኋላ ራሳችን መቻል አለብን፣ የእኛን ቤተክርስቲያን እንፈልግ ተብሎ ተነሳሳን። በአምላክ ብርታት እዚህ ያሉ ኢትዮጵያኖች ትልቅ የምንኮራባቸው ኢትዮጵያኖች ናቸው። ታዛዥ ጨዋ ህዝብ ነው ያለው። በጥቂት ግለሰቦች ነው ይሄ ሁሉ እንትን የሆነው። ከአምላክ ጋር አምላክ ሁሌ ቤቱን ይሰራል የሚባለው እውነት ነው። በጣም ደስ ብሎናል።
ለመሆኑ ይህችን ቤተ ክርስቲያን ሲቆረቁሩ የክሊቭላንድ ኢትዮጵያውያን ከአምልኮ በተጨማሪ የሚያስቧቸው ጉዳዮች ይኖሩ ይሆን? የመረዳዳትም ይሁን የልማት
ክሊቭላንድ እንግዲህ በአብዛኛው ኢትዮጵያኖች ፕሮፌሽናል ናቸው። አብዛኛው ባለሙያዎች ናቸው። የሕክምና የክሊናል ክሊኒክ እንዳለ ኢንጂነሮች አሉ፣ ጠበቃዎች አሉ። እንግዲህ ሁሉንም በአንድ እምነት አንድ ማረጉ ከበድ ይላል፣ ግን ሁሉም አስተዋጽኦ ማድረግ ይፈልጋል። ጠበቃዎች አሉ፣ ስደተኞች ይመጣሉ፣ እዚህ ኢትዮጵያኖች አሉ፣ ኤርትራኖች አሉ። እነሱን ለመርዳት ምን ማድረግ አለብን? አንድ ነገር ማድረግ አለብን። ይህን ችሎታ ተባብረን አብረን ብንሰራ ለውጥ እናመጣለን የሚል ግለሰቦች አሉ። እና ይሄ የሃይማኖቱ ትልቅ በር ነው የከፈተው። በዛ ላይ ደግሞ ተሳስበ ተከባብሮ ነው ያለው። ሜቶዲስቶች አሉ፣ ፕሬስቢተሪያን አሉ፣ ኦርቶዶክስ በአብዛኛው አለ፣ የተለወጡ ወደ ክርስትና የመጡ የኛ ወገኖች። እና ትልቁ እንትናችን ምንድን ነው? አብሮ መስራት። አሁን ይሄ ቤተክርስቲያን ራሱ ብዙ ክፍልና ብዙ ህንፃዎች አሉት። እዛ ላይ በጣም ደስ የሚል አስተሳሰቦች አሉ። አሁን የተለያዩ አስተሳሰቦች አሉ። ወገን ለመርዳት የሚያበረታታን፣ ሁሌ የሚያነቃቃን፣ ሁሌ የሚገፋፋን የሰው ፍላጎት፣ ጨዋነት፣ ታዛዥነት በቀደምበኛ የኢትዮጵያዊ ድሮ ጥለን የመጣውን ባህል እንደገና የምናስታውስበትና የምንኮራበት አጋጣሚ ተፈጥሯል።
አሜሪካ መቼም የሩጫ ሀገር ነች፣ ጊዜውም ቢሆን ጨው ነው። እንዲህ አይነቱ ማህበረሰባዊ ተግባር ደግሞ ተጨማሪ ጊዜ የሚጠይቅ ነው። የሰው ቁጥርና ውሎው ደግሞ እንዲህ የሚያዝናና አይደለም። ለማንኛውም ቅን ልቦና ለበጎ ተግባር መሰጠት የትም ቢሆን ፍሬ አለው፣ እንዴትም ቢሆን ይሰራል።
ልክ እንዳረግነው እስካሁን ድረስ በሁለት ዓመት ውስጥ እንገዛለን ብለን አልጠበቅም ነበር። ቤተክርስቲያን ጥቂት ነን፣ ግን ባለችው ጊዜ በመሰረት እየተከፋፈልን ተከባብረን የሚችል ሳይፎካከር አንተ ጊዜ አለ አንተ ሳይባል አንተ ከቻልክ አድርገው እኔ ደግሞ የሚቀጥለውን ተብሎ በዛ ስለጀመረን አሁን የእኛ ቤት መኖሩ የእኛ ቤተክርስቲያን መኖሩ ይህን ሁሉ ይቀይረዋል። አሁን ለምሳሌ ጥሩ ጥሩ ሀሳቦች ግዕዝ መማር የተነሱ አሉ፣ ልጆቻችን ለማስተማር የተነሱ አሉ፣ ማሲንቆ እንማር ያሉ አሉ። ወንጌሉን ራሱን ማወቅ እንፈልጋለን። ባህላችንን ጠብቀን ያሬድ የመሰረተውን ቅዳሴ መቶ አንፈልግም፣ ግን ሚስጥሩ ማወቅ እንፈልጋለን በደንብ ይነገረን የሚሉ አሉ። እና አስተማሪዎችም አሉ። በተለይ በጣም የምንኮራባቸውን የኛ ልጆች ከአዲስ አበባ የተመረቁ በቴዎሎጂ ቋንቋውን፣ ግዕዙን የሚያውቁ እድሜም አለ፣ ኤነርጂም አለ፣ ሁሉ ነገር አለ። እግዚአብሔር ይመስገን ሁሉ አሁን መስመር እያያዘለን ነው። እና የእኛ ግምት እንግዲህ ከሁለት ዓመት ከሶስት ዓመት በኋላ ትልቅ ታሪክ እንስራለን የሚል ግምት አለን።
ፍቅር፣ ሰላም፣ መተባበር፣ መደማመጥ ሁሉን የመቻል በሮች ናቸው። በአቶ ሳምሶንና በክሊቭላንድ ዘረ ኢትዮጵያ ግዩራን እምነት ጆሮ ያለው ቢሰማ እንዲሉ መልእክት ነው።
ፍቅሩ ካለ ሰላሙ ካለ የማይቻል ነገር የለም። ትንሽ ነን ግን እሱን አላየነውም። ፍቅሩ ነው እንትን ያለው እና ማሳለፍ ፈልገው ከተባበረን ከተደማመጠን የማንሰራው ነገር የለም። ኢትዮጵያኖች ቀላል እኔ ከሃይ ስኩል ጨርሼ የመጣሁት እና በሁለት ሺህ ዓመት በተፈተነ ስራብ ስን ያደግ ነው። ተፈትኖ ወድቆ አልፎ አሜሪካ ላይ ስመጣ ግን እንደዛ አይደለም እና ያ የኦርቶዶክስን ያ የባህላችንን አንድ የሚያደርግን አቅጣጫ የሚሰጠን ጥቂት ብንሆንም ብዙ የሚያደርገን ስለሆነ ይህንን ምክር ከአንድ በግለሰብና ያው በስራ የታየውን መስላለ ፈልጋለሁ።
ለእርዳታ ለድጋፍ የተዘጋጀ ቢኖር እነርሱም እየጋበዙ ነው።
እንግዲህ የኢትዮጵያን የክሊቭላንድ የመጀመሪያው ቤተክርስቲያን ነው። ዌብሳይት አለን፣ አድራሻም አለን። የዌብሳይት አድራሻችን ሴንት ሜሪ ኢትዮጵያን ክሊቭላንድ ቸርች ዳት ካም። አንድ ቸርች ነው ያለን፣ ክሊቭላንድ ና አክረን ነው እና ያው አንድ ስለሆነ ምንም ረብሻ ያመጣም በቀላሉ ይገኛል። እና ፌስቡክ አለን። እንግዲህ ማንኛውም እርዳታ ራሱ ነው። የሚገርመው ነገር አሁን ፌስቡክም በጣም አመሰግናለሁ፣ የእኛ ልጆች ናቸው የቻሉት። የእኛ ልጆች አይቲ ዲፓርትመንት ውስጥ አሉ። እሱ ደግሞ ደስ የሚለው ምንድን ነው? ወጣት ነው፣ ኤነርጂ አለ፣ ፍላጎት አለ፣ ታዛዥነት አለ እና የኛ ተከታታይ ይፈልጋል። አዎ፣ እሱን ግን በቃ እንዳደግንበት የኢትዮጵያ ባህላችንን ነው ምን ላድርግ የሚል ሰው ስላለ እሱ ባህል ያኮራኛል፣ በጣም ያኮራኛል። ጠዋት ጠዋት የሚቀሰቅሰን የሚያነቃንቀን እሱ ነው እና ይኸው ከእግዚአብሔር ጋር የማይቻል ነገር የለም፣ እየሆነ ነው። እናመሰግናለን።
የክሊቭላንድ ኢትዮጵያውያን ለቤተ ክርስቲያናቸው የገዙት ህንፃ ምናልባት ታሪካዊም ሳይሆን አይቀርም በአውሮፓ የዘመን አቆጣጠር በ1924 ዓ.ም የተሠራ መሆኑን የሚያሳይ ሰሌዳ አብሮት ታንጾበታል። ቀደም ሲል የሉተራን ወንጌላዊት ቤተ ክርስቲያንም ነበረች በዚህ ሕንፃ ውስጥ። የክሊቭላንድ ደብረ ምጥማቅ ቅድስት ማርያም ቤተ ክርስቲያን ዋና ጸሐፊ ሲቪል ኢንጂነሩ አቶ ሳምሶን አክሎግ ቤተ ክርስቲያኒቱ በአቡን ተቀድሳ አገልግሎቷን በምትቀጥልበት ጊዜ እንድገኝ ጋብዘውኛል። አመስግኜ ግብዣውን ተቀብያለሁ። ያኔ ደግሞ የት እንደደረሱ ምን እንደተሳካላችሁ ይዤላችሁ መለሳለሁ። ለክሊቭላንድ ዘረ ኢትዮጵያ ግዩራን አድናቆቴን ገልጬ መልካሙን ሁሉ ተመኘሁ። እዚያው ክሊቭላንድ ውስጥ የኢትዮጵያ ሙዚየም መባል የቀረውን የሲስተር ሰናይትና የዶክተር ካርል ሮቢንሰኑን ጣይቱ ምግብ ቤት አይቻለሁ። እኒህ ዶክተር ካርል ሮቢንሰን ከማንም ኢትዮጵያዊ ባልተናነሰ ሁኔታ የኢትዮጵያ ወዳጅና ተሟጋች ናቸው ሲባል ሰምቻለሁ። ልጅ ሆነው ትንሽ ልጅ ከቀለጠችው ሺካጎ ተነስተው እየተነጫነጩ ከእናታቸው ጋር ኢትዮጵያ የሄዱ ጊዜ ያዩትን እያስታወሱ ነግረውኛል።
We were standing in Lalibela and I looked around. I didn't see anything of the West. Everybody was wearing traditional clothes, turban priests, the handwritten Bibles, the little kids herding goats and sheep, this language, this unusual language. I felt like I had been transported back to biblical times. I expect to see John the Baptist walking around the corner at any minute.
Lalibela heduna qasawstun ranyochun የጥንት ቅዱሳን መጻሕፍትን ሰውን አዩና ወደ ዘመነ ጥንት የተመለሱ መሰላቸው። መጥምቁ ዮሐንስ አሁን ብቅ የሚል መስሎኝ ነበር። ከዚህ ካጠገቤ ከጥጋጥጉ ነበር ያሉኝ። ለመሆኑ ሲስተር ሰናይት እንደምን ሮቢንሰን ሆነች?
ሲስተር ሰናይት ሽፈራው ደፈርሻ ነኝ። እዚህ ከመጣሁኝ በኋላ ከባለቤቴ ጋር የተዋወቅንበት የሬጅስተርድ ነርስ ላይሰንሴን እስከማገኝ ድረስ የአሜሪካን የሕክምና አሰራር በተወሰነ ደረጃ እንድለማመድ ድሮ ኢትዮጵያ አብሬያቸው ሰራ የነበሩ ሚሽነሪ ዶክተር ሬኖልድስ እና ጄን ሬኖልድስ ባለቤታቸው ስመጣ እነሱ ጋር ነበር ያረፍኩት። እነሱ አመጡኝና ካርሊ ራሱ ክሊኒክ ነበረው እዛ ለማመድ እሱ ጋር መጣሁኝ እና እዛ አስተዋወቅኩኝ። ከዛ ጀመርኩኝ። ዛ ሆስፒታል አብሬው ራውንድ ሄዳለሁኝ ለማየት የሆስፒታሎች ሁኔታዎች እንዴት እንደሆኑ። ፈተናዬን ተፈትኜ ካለፍኩ በኋላ ስራ ጀመርኩኝ፣ በነርስነት ማለት ነው። ማውንት ሳይናይ ሆስፒታል መስራት ጀመርኩኝ። እሱ ጋር በፊት በነጻ ሰራ ነበረ ለራሴው ልምድ። ከዛ አንዳንድ ስንል ጋብቻ ደረስን። መጨረሻም ላስት ኔሙን ወሰድኩ ማለት ነው፣ የቤተሰብ ስሙ በአገሩ ባህል።
የሲስተር ሰናይት እንግዳ አቀባበል፣ የአነጋገሯ ለዛና መልእክቶቿ እጅግ የተዋቡና መልሰው ኢትዮጵያ የሚያስገቡ ናቸው። ሙያዋም ድንቅ ነው። ጥብሳ ጥብሷ፣ ክትፎና ወጣ ወጧ፣ የምትጋግረው እንጀራ እንዲያው እጅ የሚያስቆረጥም ነው የሚለው ኢትዮጵያዊ አገላለጽ አይበቃውም። የክሊቭላንድ ኢትዮጵያውያን ከተማይቱ ውስጥ በከንቲባው በተፈቀደላቸውና በተከለከለላቸው ቦታ የኢትዮጵያ አደባባይ ወይም የኢትዮጵያ መስክ ኢትዮጵያን ጋርደን የሚባል ቦታ አሰናድተውና አስውበው ለሕዝብ ክፍት ሊያደርጉትም ሩጫ ላይ ናቸው። አሁን ከሦስት ሳምንታት በፊት ትልቅ በዓል ነበር አሉ። ኢትዮጵያውያንም ሁሉንም ውበታቸውን፣ ባህላቸውን፣ ዘፈናቸውን ይዘው እዚህ አደባባይ ላይ ወጥተው ለትንግርት ሲታዩ ነበር አሉኝ። ዛሬና ትናንትን የሰማሁት ይህንን። ክሊቭላንድ ብዙ የሚባል አላት፣ ብዙ የሚባልላቸው ኢትዮጵያውያንም ቤት ናት።
ሜሮን ፋሲካ እባላለሁ። ኦሃዮ ስቴት ዩኒቨርሲቲ ፊዚክስ ዲፓርትመንት ግራጁዌት ስቱደንት ነኝ። ሶስተኛ ዓመት ፒኤችዲ ፕሮግራም 28።
ወጣቷን ሳይንቲስት ሜሮን ፋሲካን ይዤ መለሳለሁ። ከክሊቭላንድ ወደ ዋሽንግተን ዲሲ ስመለስ እግረ መንገዴን ወደ ኦሃዮ ዋና ከተማ ኮሎምበስ ጎራ ብዬ ነበር። ብዙ ዘረ ኢትዮጵያ የሚኖረው እዚያ ነው። ያነጋገርኳቸው ሰዎች የጎበኘኋቸው የኢትዮጵያውያን ንግዶች ነበሩ።
ስናፍጫ የኛ መከለሻ ነው። ለወጥ ምናምን ነው። ተፈጫ ስናፍጫ እንደዚህ ነው የሚመጣ። ፌጦ ነው። ተላደ የጥብስ እንጨት ይባላል። ብዙ ነገሮች ይወጣሉ። እነ ጌሾች፣ ጌሾን ከኢትዮጵያ ነው የሚመጣ። አሻሮ
እንጨት ጌሾ ለጠጅ ማለት ነው።
ብዙ ነገር አለ። እነኝም ከዛ ነው። ሱፍ ሙላ ነው። ሙላ ከዛ ነው የሚመጣ። ጉንፎ ሽሮ፣ በርበሬው፣ ቡና እንደዚህ ይመጣል። ስጋሙን ስጋማጨፌ ብዙ ደንበኛ አለ። ስጋ ቤት ይዛለ። እኛ ነው እዚህ ከኮሎምቦስ አሁን ስጋ በደንብ የሚሸጠው። ኑሮ ስራችንን በጣም ጥሩ ነው። በጣም አድርገዋል። ኮሚኒቲው
አዲስ አበባ የታወቀ ነው ሲባል ሰምቻለሁ።
ኮሚኒቲው በጣም እኛን አግዘዋል። እኛ በኮሚኒቲያችን እርዳታ ነው እዚህ ደረጃ ላይ የደረስነው። ሞር እናድጋለን ብዬ አስባለሁ።
በኮሎምበስ ምኑ ጠፍቶ ሁሉ ሞልቶ አይመስሎትም? ለመሆኑ ማን ልበል?
ኑሬ ይባላል።
ኑሪማ
ኑሬ ተረፈ ከሩ።
እሺ፣
ይሄው ጋታም ልጆች እየመጡ ነው። እሺ፣
እሺ። እንደምንድናችሁ?
ዋይ!
በኮሎምበስ የአዲስ አበባ ገበያ ባለቤትና ቤተሰቦቻቸውን አግኝቻለሁ። እንግዲህ በክሊቭላንድም በኮሎምበስም ያየሁት ያነጋገርኩት ብዙ ነው። በተራ በተራ አቀርብላችኋለሁ።
እንግዲህ ልንሰናበት ነው። ኦሃዮ ቆይታችኋልና ማይክል ጃክሰንን እንጋብዛችሁ።
Man in the Mirror.
Gonna make a change for once in my life. It's gonna feel real good. Gonna make a difference. Gonna make it right. As I turn up the collar on my favorite winter coat, this wind is blowing my mind. I see the kids in the street, but not enough to eat. Who am I to be blind, pretending not to see them need? A sonorous disregard, a broken bottle top, and a one-man show. They follow each other on the wind, you know, 'cause they got nowhere to go. That's why no one got to know.
አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። አንድ ከፍተኛ የሶማሊያ ወታደራዊ ባለስልጣን ዛሬ ዋና ከተማዋ ሞቃዲሾ ውስጥ መኪና ላይ በተጠመደ የቦምብ ጥቃት ተገድለዋል። ጉባአሌ በመባል የሚታወቁት ጀነራል መሐመድ ሮብሌ ጅማሌ አካና 6 ተባቂዎቻቸው የተገደሉት ኮንቮያቸው ወደ መከላከያ ሚኒስቴር መግቢያ አቅራቢያ እንደደረሰ ቦምብ በተጠመደበት መኪና ከተመታ በኋላ መሆኑን የከተማይቱ አስተዳደር ቃል አቀባይ አብዲፋታ ኦማር ሐላኔ ለቪኦኤ ተናግረዋል። አልሻባብ ለጥቃቱ ኃላፊነቱን ወስዷል። ጀነራሉ በሶማሊያ ጦር ሰራዊት ውስጥ የሶስተኛው ባታሊዮን መሪና ነውጠኛውን ቡድን በመዋጋት ቀዳሚ መኮንን እንደነበሩ ተገልጿል። አልሻባብ እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ.ም ላይ በአፍሪካ ህብረት የሰላም አስከባሪ ኃይሎች ከሞቃዲሾ ቢባረርም አሁንም በየጊዜው አደጋ በመጣል መንግስቱን እየተፈታተነ ይገኛል። ህንድ በምታስተዳድረው በካሽሚር ያሉ ባለስልጣናት እንደተናገሩት ነውጠኞች በመንግስቱ ጦር ሰፈሮች ላይ ጥቃት አድርሰው 17 ወታደሮችን ገለዋል። በዛሬው ጥቃት ሌሎች 8 ወታደሮች ደግሞ ጉዳት ደርሶባቸዋል ብለዋል። ጀነራል በቃ
የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ።
ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን።
ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን።
አብረናችሁ የቆየነው ጽዮን ግርማና
ሰሎሞን አባተንን። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና ደሩ።
This program has come to you from the Voice of America, Washington.